ይህ ሊዲንግ ዘዌይ የተሰኘ መንፈሳዊ ሬዲዮ ፕሮግራም ነው። ሊዲንግ ዘዌይ በዶክተር ሚካኤል ጆሴፍ እየተዘጋጀ በየሳምንቱ አርብና እሁድ ከምሽቱ 3 ሰዓት ተኩል እስከ 4 ሰዓት በ22 ሜትር ባንድ አጭር ሞገድ ወይንም በ13810 ኪሎ ሄርዝ ላይ ይተላለፋል። የተከበራችሁና በጌታ የተወደዳችሁ ውድ አድማጮቻችን እንደምን አመሻችኋል? ይህ ዘወትር አርብ ምሽትና እሁድ ምሽት ከ3 ሰዓት ተኩል እስከ 4 ሰዓት ድረስ በ22 ሜትር ባንድ ላይ የሚቀርብላችሁ ሊዲንግ ዘዌይ የተሰኘው ፕሮግራማችን ነው።
አድማጮች አሁን በቀጥታ የምናልፈው በዶክተር ሚካኤል ዮሴፍ የተዘጋጀ ወደሚቀርበው ተከታታይ ትምህርት ይሆናል። አብረናችሁን ቆዩ።
Listening friends.
እንደምን አላችሁ አድማጮች?
We're glad you tuned in today.
ፕሮግራማችንን ለማድመጥ ሬዲዮናችሁን በመክፈታችሁ ተደስተናል።
In our last broadcast, we asked if you wanted to be like your heavenly father.
በባለፈው ስርጭታችን የሰማይ አባታችሁን መምሰል ትፈልጉ እንደሆነ ጠይቀናችሁ ነበር።
Do you want to demonstrate biblical kindness?
መጽሐፍ ቅዱሳዊን ቸርነት መግለጥ ትፈልጋላችሁ?
Let us review what biblical kindness means.
መጽሐፍ ቅዱሳዊ ቸርነት ምን እንደሚመስል እንቃኝ።
Kindness is a characteristic of God.
ቸርነት የእግዚአብሔር ባህሪ ነው።
Let's read the third epistle of John verse 11.
ሶስተኛ ዮሐንስ ቁጥር 11ን እናንብብ። ወዳጅ ሆይ መልካም የሆነውን እንጂ ክፉን አትምሰል። መልካም የሆነውን የሚያደርግ ሁሉ ከእግዚአብሔር ነው። ክፉ የሚያደርግ ግን እግዚአብሔርን አላየውም።
It is out of his kindness that God made a covenant with Israel.
እግዚአብሔር ከቸርነቱ የተነሳ ነበር ከእስራኤል ጋር ቃል ኪዳን ያደረገው።
It is out of his kindness that God kept his side of the covenant despite of their rebellion and blatant disobedience.
ካመጻቸውና ካለመታዘዛቸው ባለፈ ቃል ኪዳኑን ይጠብቅ የነበረው ከቸርነቱ የተነሳ ነበር።
I mentioned that he kept the covenant even when they cursed him.
ባለፈው እየሰደቡት እንኳን ቃል ኪዳኑን ይጠብቅ እንደነበር ተቀሽላቸዋለሁ።
He kept the covenant even when they hated him.
በጠሉትም ጊዜ ቃል ኪዳኑን ጠብቋል።
He kept the covenant even when they turned their backs on God.
ፊታቸውን ከእርሱ ባዞሩ ጊዜ እንኳ ቃል ኪዳኑን ጠብቆ ነበር።
I also told you that it is of God's kindness that he left the splendor of heaven and the majesty of glory to become a man.
በተጨማሪም ከቸርነቱ የተነሳ ሰማያዊ ክብሩንና ግርማውን ጥሎ ሰው እንደሆነም ነግሬያችኋለሁ።
It is of his kindness that though perfect in every way yet hung on a criminal's cross.
ጻድቅ ሆኖ ሳለ በኃጢአተኞች መስቀል ላይ ተሰቀለው ከቸርነቱ የተነሳ ነበር።
Why?
ምክንያቱም
in order to pay for the wages of the sins of all who believe in him.
በእርሱ ለሚታመኑት የኃጢአታቸውን ደሞዝ ለመክፈል ሲል።
It is of his kindness that he does not judge us as we deserve.
ከቸርነቱም የተነሳ ነበር እንደተገባን ያልፈረደብን።
It is of his kindness that he accepts repentant sinners.
የኃጢአተኞችንም ንስሐ የሚቀበለው ከቸርነቱ የተነሳ ነው።
Even the people who hated God.
የጠሉትን ሰዎች ንስሐ ጭምር።
When they repent of their sins and turn to Jesus Christ their savior, he forgives them and receives them.
ስለኃጢአታቸው ንስሐ በገቡና አዳኛቸው ወደ ሆነው ወደ ኢየሱስ ክርስቶስ በመጡ ጊዜ በደላቸውን ሁሉ ይቅር ብሎ ይቀበላቸዋል።
He does not call them enemies but he calls them sons and daughters.
ልጆች እንጂ ጠላቶቼ ብሎ አይጠራቸውም።
And that is what he does.
የሚያደርገው እንደሱ ነው።
That is the kindness of God.
ይሄ የእግዚአብሔር ቸርነት ነው።
It is of his kindness that he provides for us every day.
በየዕለቱ ምግቡን በእኛ ላይ የሚያደርገው ከቸርነቱ የተነሳ ነው።
It is of his kindness that he gives us what we don't deserve.
የማይገባንን የሚሰጠን ከቸርነቱ የተነሳ ነው።
I have been walking with the Lord for over 35 years.
ከ35 ዓመት በላይ ከጌታ ጋር ተጉዣለሁ።
He has never failed me once.
አንድ ጊዜ እንኳን አልጣለኝም።
That is the kindness of God.
ይህም የእግዚአብሔር ቸርነት ነው።
It is overwhelming when you think of the kindness of God.
የእግዚአብሔርን ቸርነት ታስቡ እጅግ ያስደንቃችኋል።
Only those who are spiritually myopic refuse to see the kindness of God.
በመንፈስ ዳፍንታም የሆኑ ሰዎች ብቻ ናቸው የእግዚአብሔርን ቸርነት ለማየት የማይችሉ።
Like any of the fruit of the spirit, kindness has to grow.
ቸርነትም ልክ እንደሌላው የመንፈስ ፍሬ ያድጋል።
You cannot say now I'm going to decide to be kind.
አሁን ቸር ለመሆን ወስኛለሁ ማለት አትችሉም።
Kindness is the work of the Holy Spirit.
ቸርነት የመንፈስ ቅዱስ ሥራ ነው።
There are some people who are just nice by nature.
በተፈጥሯቸው ጥሩ የሆኑ ሰዎች አሉ።
And when they become Christians they grow even nicer.
እነዚህ ሰዎች ክርስቲያን ሲሆኑ ደግሞ የበለጠ ጥሩዎች ይሆናሉ።
But most of us have to work very hard on being kind.
ብዙዎቻችን ግን ቸር ለመሆን የበለጠ እንተጋለን።
We have to be filled of the spirit every single day.
በየለቱ በመንፈስ መሞላት ግን አለብን።
And because we get filled of the spirit and empty ourselves, we are able to bear the fruit of the spirit.
ራሳችንን ባዶ አድርገን በመንፈስ ስንሞላ የመንፈስ ፍሬ ማፍራት እንጀምራለን።
In fact, that fruit will only grow as we see to it that we are daily filled of the Holy Spirit.
በርግጥ ፍሬውን የምናየው በየለቱ በመንፈስ በተሞላን ጊዜ ነው።
The fruit will grow as you daily cultivate the tree of your life and pull out all of the noxious weeds of selfishness every single day.
የህይወታችሁን ዛፍ በየለቱ በኮተኮታችሁትና ክፉ ከሆኑ አረሞች ባጸዳችሁት መጠን ፍሬው ያደገ ይመጣል።
I want to tell you a few things about growing the fruit of kindness as we continue to live the spirit-filled life.
በመንፈስ የተሞላ ህይወት ስንኖር የቸርነትን ፍሬ ስለማሳደግ ጥቂት ነገሮችን ልነግራችሁ ፈልጋለሁ።
Number 1.
የመጀመሪያው
One of the most helpful ways to cultivate kindness is by putting yourself in the other person's place.
ቸርነትን ለማሳደግ በጣም ጠቃሚ ከሆኑት ነገሮች አንደኛው ራስን በሌሎች ቦታ አስቀምጦ ማየት ነው።
In dealing with our children, it is very easy to forget what it was like for us when we were teenagers.
ልጆቻችንን ስናሳድግ እንደነሱ ልጅ ሆነን ማደጋችንን በቀላሉ እንረሳለን።
Rigidity and lack of sympathy are always a result of forgetting.
ግትርነትና ርህራሄ ማጣት መርሳትን ያስከትላል።
Forgetting our own shortcomings.
ከፊታችን ያለውን እንድንረሳ።
Forgetting our own past needs.
የቀደመውን ፍላጎታችንን እንድንረሳ።
Forgetting our own failures.
ውድቀታችንንም እንድንረሳ።
Forgetting our own weaknesses.
ድካማችንን እንድንረሳ።
Forgetting our indebtedness to others who have shown kindness to us.
ለኛ ቸርነትን ላሳዩን ሰዎች ምላሽ ማድረግን እንድንረሳ ያደርገናል።
We all have giants in our lives.
በሁላችንም ህይወት ውስጥ ታላቅ የሆኑ ሰዎች አሉ።
What I mean by that?
ምን ማለት ነው?
People who have helped us.
የረዱን ሰዎች።
People who have encouraged us.
ያበረታቱን ሰዎች።
People who have supported us.
የደገፉን ሰዎች።
People without whose help we would not be where we are.
ያለነር ሱርዳታም ዛሬ ደረስንበት ለልንደርስ የማንችልባቸው ሰዎች በህይወታችን ውስጥ አሉ።
I want to tell you that if it wasn't for the giants in my life, I would not be able to speak to you on the air right now.
በህይወቴ ካሉ ታላላቅ ሰዎች ውጪ ዛሬ በዚህ ሬዲዮ ፕሮግራም ልናገራችሁ አልችልም ነበር።
God has given me some great giants.
እግዚአብሔር ታላላቅ ሰዎችን ሰጥቶኛል።
Let me ask you a personal question.
አንድ ግላዊ የሆነ ጥያቄ ልጠይቃችሁ።
When was the last time you called a giant that God used in your life and you said thank you?
መቼ ነው እግዚአብሔር ታላቅ የሆነ ሰው ወደ ህይወታችሁ አምጥቶ ሰውየውን አመሰግናለሁ ያላችሁት?
Have you ever done that?
ያንን አድርጋችሁ ታውቃላችሁ?
Have you done it lately?
ዘግይታችሁ ነው አመሰግናለሁ ያላችሁት?
Why don't you do it this week?
በዚህ ሳምንት ለምን አታደርጉትም?
Pick up the phone and call someone or write a letter and say thank you to that person who had something to bless your life.
ህይወታችሁ እንዲባረክ ላደረገው ሰው ስልክ ደውላችሁም ሆነ ደብዳቤ ጽፋችሁ አመሰግናለሁ በሉት።
Unlike Theophilus in the 3rd epistle of John, John was talking about how kind the congregation was.
ዮሐንስ ከዲዮጥራጦስ በተቃራኒ ጉባኤው ቸር እንደነበር ይናገራል።
In the 3rd epistle of John verse 6 he said they have told the church about your love.
በ3ኛ ዮሐንስ ቁጥር 6 ላይ ስለ ፍቅርህ ለቤተ ክርስቲያን ነግረዋል ይላል።
But only that man was such a lover of self.
ያ ሰው ብቻ ነበር ራስ ወዳዱ።
He was so selfish.
ሲበዛም ራስ ወዳድ ነበር።
He was so self-centered that he would have nothing to do with the others.
ለራሱ እንጂ ለሌሎች ግድ የሌለው ራስ ወዳድ ሰው ነበር።
He refused to be in fellowship with them.
ከነርሱ ጋርም ህብረት ማድረግን እምቢ አለ።
Let's read verses 9 and 10.
ቁጥር 9ና 10ን እናንብበው። ለቤተ ክርስቲያን ጽፌ ነበር፣ ነገር ግን መሪ መሆን የሚወደው ዲዮጥራጦስ አይቀበለንም። ስለዚህ እኔ ከመጣው እርሱ በክፉ ቃላት ስማችን ለማጥፋት የሚያደርገውን ሁሉ ይፋውጣለሁ። ይህም አልበቃ ብሎት ወንድሞችን አይቀበልም፣ ሊቀበላቸው የሚፈልጉትን ይከለክላቸዋል፣ ከቤተ ክርስቲያንም ያስወጣቸዋል።
The second thing about kindness is this.
ስለ ቸርነት ሁለተኛው ነገር የሚከተለው ነው።
There are some believers who show kindness to others yet they are incapable of showing kindness to themselves.
አንዳንድ አማኞች ለሌሎች ቸርነትን ያደረጉ ለራሳቸው ማድረግ አይችሉም።
They are unmercifully hard on themselves.
እነዚህ ሰዎች በራሳቸው ላይ ምሕረት የላቸውም።
They let their past failure and sin keep them from growing spiritually.
የቀደመው ኃጢአታቸውና መውደቃቸው በመንፈስ እንዳያድጉ እንዲከለክላቸው ፈቅደዋል።
I want you to think of the apostle Paul just for a minute.
ሐዋርያው ጳውሎስን ለጥቂት ጊዜ እንድታስቡት ፈልጋለሁ።
He was involved in persecuting Christians.
ክርስቲያኖችን በማሳደድ ውስጥ ተሳትፎ ነበር።
He was there helping when the Jews stoned Stephen.
አይሁዶች እስጢፋኖስን ሲወግሩት በዚያ ስፍራ በማገዝ ቆሞ ነበር።
But if he allowed his past killing and imprisoning of Christians to haunt him,
ነገር ግን ቀድሞ ያደረገውን ክርስቲያኖችን ማስገደልና ማሳሰር
What if he allowed all of his past to be at the forefront of his life?
በህይወቱ ቢያስቀድመው ኖሮ ምን ይሆን ነበር?
He would never have accomplished for God what he did accomplish.
እግዚአብሔር በርሱ ያደረገውን ከቶ መፈጸም አይችልም ነበር።
And that is why he could say I forget what's behind and I strain forward to the goal.
ለዚህም ነው የዋለን ረስቼ ከፊት ያለውን ለመያዝ እዘረጋለሁ ያለው።
Some Christians know and believe that they have been forgiven by God.
አንዳንድ ክርስቲያኖች በእግዚአብሔር ምሕረትን እንዳገኙ ቢያውቁና ቢያምኑ
But they have a hard time forgiving themselves.
ራሳቸውን ይቅር ለማለት ግን ሲበዛ ይቸገራሉ።
The devil uses this to constantly pull them back and build a stronghold in their lives.
ዲያብሎስም ይህንን በሕይወታቸው በማድረግ ወደ ኋላ ይመልሳቸዋል።
The third thing I want to tell you about the fruit of kindness is the ability to receive kindness.
ስለ ቸርነት ለነግራቸው የሚፈልገው ሶስተኛው ነገር ቸርነትን ስለመቀበል ነው።
This is one of the areas that I personally found it to be the most difficult.
እኔ ራሴ እጅግ አስቸጋሪ ሆኖ ያገኘሁት ይሄን ነው።
And that is I have problem accepting kindness from others.
ከሌሎች ቸርነትን መቀበል እጅግ ይቸግረኛል።
A friend of mine and mentor years ago said the following to me.
አንድ ጓደኛዬና አማካሪ የሆነ ሰው ከአመታት በፊት እንዲህ አለኝ።
When you refuse to accept others' kindness, you are depriving them from the joy of showing kindness.
የሌሎችን ቸርነት መቀበል እምቢ ስትል ሌሎች ቸርነትን በማሳየት የሚያገኙትን ደስታ እየነጠቃቸው ነው አለኝ።
It took me a long time to learn this lesson.
ይህን ትምህርት ለመማር ረጅም ጊዜ ወስዶብኛል።
A fourth thing I want to tell you about the fruit of kindness is this.
ስለ ቸርነት ፍሬ ልነግራችሁ የምፈልገው አራተኛው ነገር ደግሞ
Kindness will not grow if you allow an imaginary war and conflict in your mind.
በአእምሮአችሁ ውስጥ ጦርነትና ግጭት እንዲሆን ስትፈቅዱ ቸርነታችሁ አያድግም።
The imaginary war happens when you muse over disagreements that you have had with your spouse or a friend.
በሐሳብ የሚመጣ ጦርነት የሚገጥማችሁ ከባለቤታችሁ ጋር ወይም ከጓደኛችሁ
or a coworker or a neighbor.
ወይም ከሥራ ባልደረባችሁ አሊያም ከጎረቤታችሁ ጋር የነበራችሁን አለመስማማት ስታሰላስሉ ነው።
What you are doing is this.
ያ ሲሆን ምንድነው የሚያደርጋችሁ?
When you give harbor to these imaginary war thoughts in your mind,
እነዚህን ምናባዊ ጦርነቶች ስታሰላስሉ,
they become worse in your mind than in reality.
እውነታዊ ወይም አካላዊ ከሆነ ጦርነት የከፋ ሆኖ በአእምሮአችሁ ይቀመጣል.
And it keeps on getting worse.
የከፋ መሄዱንም ይቀጥላል.
Until you eventually eliminate any possibility of acting with kindness toward that person.
ለሰውየው ቸርነትን የምታደርጉበት እድል ካስወገዳችሁ ደግሞ
And it gets even worse than that.
ከዛ ይበልጥም የከፋ ይሆናል.
Until eventually you eliminate any possibility of acting with kindness toward anybody.
ቸርነትን ከማንም ጋር ማድረግ የምትችሉበት እድልን እስካላገኛችሁ ድረስ
Your motto will become do unto others before they have a chance to do unto you.
የውስጥ ሐሳባችሁም ሌሎች በአንተ ላይ ክፉ ከማድረጋቸው በፊት ቀድመ አድርግባቸው የሚለው ይሆናል።
It's like this man who had a flat tire on a lonely road in a dark farm road.
ልክ በአንድ ምሽት በገጠር መንገድ ላይ ጎማ ያለቀበትን ሰው አይነት ይሆናል።
He did not have the tools necessary to change the tire.
ይህ ሰው ደግሞ ጎማውን የሚቀይርበት መፍቻዎች አልነበሩትም።
Then he saw a light coming from a house in a distance.
ከርቀትም ከአንድ ቤት ጭልጭል የምትል መብራት ታየችው።
So he walked over to borrow some tools.
ከዚያም መፍቻ ለመዋስ ወደዚያ ሄደ።
On his way to the farmhouse he began to have this imaginary war in his head.
እየሄደም ሳለ ምናባዊ የሆነ ጦርነቱን በአእምሮ ውስጥ ማሰብ ጀመረ።
He tried to imagine the different possible receptions by which he would be received by the man of the house.
ሊገጥመው የሚችለውን የተለያየ አቀባበል ማውጠንጠን ሞከረ።
What if the man of the house is really rude and angry and he gets mad at me for inconveniencing him?
ሰውየው ረበሽከኝ ብሎ ቢበሳጭና ቢናደድ?
What if he comes to the door with a shotgun in his hand and tries to kill me?
ጠመንጃውንም አውጥቶ ተኩሶ ቢገለኝስ?
What if?
ይሄ ቢሆንስ? ወይም ያ ቢሆንስ እያለ ማሰቡን ቀጠለ።
And he became angrier by the minute.
በዚህም ጊዜ በጣም ተበሳጨ።
He built a terrific war scenario in his mind.
በአእምሮ ውስጥ የጦርነት ቀጠና ፈጥሮ ነበርና።
By the time he knocked on the door and the man opened the door.
ይህኔ በሩን ሲያንኳኳ የቤቱ ባለቤት እንደከፈተለት
He yelled at him and said, I don't want your stupid tools.
ያንተን የማይረባ መፍቻ አልፈልግም ብሎ ጮህበት።
Now the fifth and the last thing I want to tell you about kindness is this.
ስለ ቸርነት የምነግራችሁ አምስተኛውና የመጨረሻው ነገር
It grows with exercise.
ቸርነትን በመተግበር ወይም በመለማመድ የሚያድግ መሆኑን ነው።
As you begin to show kindness, you find yourself empowered by the Holy Spirit to exercise more kindness.
ቸርነትን ማድረግ ስትጀምሩ በመንፈስ ቅዱስ ኃይል ተሞልታችሁ የበለጠ ቸርነት ማድረግ ትጀምራላችሁ።
And then you'll exercise kindness more often.
ከዚያም የበለጠ እየተገበራችሁ ትመጣላችሁ።
Until it becomes part of you.
የናንተ አካል ወይም ማንነት እስኪሆን ድረስ.
A distinguished judge once said,
አንድ በጣም የተከበሩ ዳኛ እንዲያሉ.
I have seen hundreds of juvenile offenders and their parents brought before me in the court.
በመቶ የሚቆጠሩ ወጣት ጥፋተኞችን ወላጆቻቸው ወደ እኔ ለፍርድ አምጥተዋቸው አይቻለሁ.
Yet never once in all these years have I seen one parent touch a youngster or put his arms around his shoulders.
አንዳቸውም ግን እጆቻቸውን በእጆቻቸው ተከሻ ላይ ሲያደርጉ አይቻላውቅም አሉ።
Contrast that with the father of the prodigal son story in Luke 15.
ይህንን በሉቃስ 15 ላይ ከመናገኘው የጠፋው ልጅ አባት ጋር አንጻጽሩት።
Listen to what he did in verse 20.
በቁጥር 20 ላይ ያለውንም አድምጡ። ስለዚህም ተነስተ ወደ አባቱ ሄደ። ነገር ግን እርሱ ገና ሩቅ ሳለ አባቱ አይቶት ራራለት። ወደ እርሱም እየሮጠ ሄዶ አቅፎ ሳመው።
The father of the prodigal fell on his son's neck and kissed him.
አባትየው ልጁን አቅፎ ሳመው።
In a world of selfishness.
ራስ ወዳድነት ባለበት ዓለም.
In a world where selfishness is like noxious weed trying to choke kindness.
ራስ ወዳድነት እንደ መልካም ነገር በሚቆጠርበት ዓለም.
In a world where selfishness is like noxious weed trying to choke kindness.
ቸርነትን አንቆ የሚያስቀራረን በመላበት ዓለም.
The Bible tells us that those who belong to Jesus
መጽሐፍ ቅዱስ ኢየሱስ ለሆኑቱ
those who are daily filled with the spirit of God
በእግዚአብሔር መንፈስ በየለቱ ለሚሞሉቱ
are daily growing the fruit of kindness
በየለቱ በቸርነት ፍሬ እንደሚያድጉ ይናገራል
are you
እናንተ እንደዚህ ናችሁ
it is my prayer that you would say yes
መልሳችሁ አሁን ዲዮን ጸሎቴ ነው
until next time I wish you God's richest blessing
በሚቀጥለው ጊዜ እስክንገናኝ ድረስ የእግዚአብሔር በረከት በእናንተ ላይ ይሁን ተከብራችሁ አድማጮቻችን ለዛሬ ነበርን ፕሮግራም የስካኑን ይመስላል ጥያቄ ወይ ማስተያየት ቢኖራችሁ በመልእክት ሳጥን ቁጥራችን 4648 አዲስ አበባ ብላችሁ ጻፉልን የፕሮግራማችን መገኛ የሆነው ያየር ሞገድ 22 ሜትር ባንድ አጭር ሞገድ ወይንም 13810 ኪሎሄርዝ ሲሆን ለድህረ ገጽ ተጠቃሚዎች ፕሮግራማችንን www.biblevoice.org በተሰኘው ዌብሳይት ላይ ማግኘት የምትችሉ መሆኑን ገልጻለን የጌታ ሰላም ከእናንተ ጋር ይሁን ዘንድ እየተመኘን እንሰናበታችኋለን በሰላም ደሩ ወርብየታዩ ያሳለፉትን ከቸርነት የወጣውትነ ዛሬ ላይ መቆሜ ግርም አለኝና ያደረገልኝ ሁሉን አጥፍኩና አመሰግነው
I'm gonna make it right.